ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 13 2012 ዓመተ ምህረት ዝግጅታችን ጀመረ። በአትላንቲካው ምሽት ዲሞክራቶች የቀድሞ ምክትል ፕሬዝዳንት ጆ ባይደንን እጩ ፕሬዝዳንታቸው አድርገው በይፋ ሰይመዋል።
How do you make a broken family whole?
የተሰበረውን ቤተሰብ እንዴት አርጋችሁ ተጠግናላችሁ? ልክ ሀገር እንደምትጠግኑ አርጋችሁ ነው። በፍቅር ሌላውን በመረዳትና በርህራሄ ድርጊቶች ነው።
የጆ ባይደን ባለቤት ዶክተር ጂል ባይደን ናቸው። ዘገባውን በአብይ ርዕስ እናስደምጣችኋለን። በኦሮሚያ ክልል ስለተከሰተው ጎርፍና ትግራይ ክልልን ስላስቸገረው የአንበጣ መንጋ ዘገባለን። የችሎቶችና ሌሎች የኮቪድ-19 የኢትዮጵያና ዓለም አቀፍ ሁኔታዎችን የተመለከተ ዘገባ ይዘናል። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የፌደራሉ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ተረኛ የወንጀል ችሎት አቃቤ ሕግ በእነ እስክንድር ነጋ ላይ በ15 ቀናት ውስጥ ክስ እንዲመሰርት ትዕዛዝ ሰጥቷል። የነ አቶ እስክንድርን የዋስትና ጥያቄም ውድቅ አድርጓል። መለስካቸው አማካ አዲስ አበባ ዝርዝሩን ይዟል።
ፌደራል አቃቤ ሕግ በትናንትናው ዕለት በባልደራስ ለእውነተኛ ዴሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታየው ሸኮልና ወይዘሮ ቀለብ ስዩም ላይ የቆጠራቸውን የቀዳሚ ምርመራ ምስክሮችን አሰምቶ ስለጨረሰ በ15 ቀን ውስጥ መደበኛ ክስ እንዲመሰርት ትዕዛዝ ሰጥቷል። ፍርድ ቤቱ ትዕዛዝ የሰጠው አቃቤ ሕግ አስቀድሞ ባቀረበው ጥያቄ መሰረት ነው። ተጠርጣሪዎቹ እና አቶ እስክንድር ነጋ በበኩላቸው የዋስ መብታቸው እንዲከበርላቸው ፍርድ ቤቱን ጠይቀዋል። ይሁንና አቃቤ ሕግ በተጠረጠሩበት ወንጀል ጥፋተኛነታቸው ከተረጋገጠ ከ15 ዓመት በላይ ሊያስቀጣቸው የሚችል ስለሆነ ጥያቄያቸው በሕግ መሠረት ተቀባይነት የለውም ሲል ተቃውመዋል። ፍርድ ቤቱ የሁለቱንም ወገን ክርክር አዳምጦ የእነ አቶ እስክንድርን የዋስ መብት ጥያቄ ውድቅ አድርጎታል። እነ አቶ እስክንድር ነጋ ቀደም ሲል የተጠረጠሩበት ወንጀል ዘር ከማጥፋት ወንጀል ጋር የተቀራረበ ስለሆነ ጉዳዩ መታየት የሚገባው በዓለም አቀፍ ሕግ መሠረት በግልጽ ችሎት መሆን እንዳለበት በመከራከር ችሎቱን እንደማይከታተሉ ገልጸው ጠበቆቻቸውን ማሰናበታቸው ይታወቃል። መንግሥትም ተከላካይ ጠበቃ እንዲያቆምላቸው ፍርድ ቤቱ ትዕዛዝ ቢሰጥም እንደማይቀበሉ በመግለጻቸው አለ ጠበቃ ችሎት እየቀረቡ መሆናቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማሃን ለዜናው አመሰግናለሁ። ወደ ኮቪድ-19 ዕለታዊ መረጃ ስናልፍ በኢትዮጵያ ባለፉት 24 ሰዓታት ከተደረጉ 21326 የላቦራቶሪ ምርመራዎች ውስጥ 1336 ሰዎች ላይ ኮሮና ቫይረስ መገኘቱን እንዲሁም የ28 ሰዎች ህይወት በበሽታው ሳቢያ ማለፉን የጤና ሚኒስቴር ዛሬ ማምሻውን አስታውቋል። በአጠቃላይ በሀገሪቱ ኮሮና ቫይረስ በመርመራ የተገኘባቸውን ሰዎች 34,058 የሟቾቹ ቁጥር ደግሞ 600 መድረሱ ነው። 214 ሰዎች ከትግራይ፣ 214 ከኦሮሚያ፣ 13 ከሲዳማ፣ 25 ከደቡብ ክልል፣ 6 ከቤንሻንጉል፣ 8 ከጋምቤላ፣ 112 ከአማራ፣ 6 ከድሬዳዋ፣ 670 ሰዎች ደግሞ ከአዲስ አበባ እንዲሁም 38 ከሶማሌ ክልል ቫይረሱ እንደተገኘባቸው ነው የተገለጸው። በተጨማሪም በአሁኑ ሰዓት 255 ሰዎች በጽኑ ሕክምና ላይ ሲሆኑ 414 ሰዎች ደግሞ አገግመው መውጣታቸውን ሚኒስቴሩ ጨምሮ አመልክቷል። በአጠቃላይ በኢትዮጵያ እስከዛሬ ድረስ 672,637 ሰዎች የኮሮና ቫይረስ ምርመራ እንደተደረገላቸው መረጃው ጨምሮ አስታውቋል። የማሊ ፕሬዚደንት ኢብራሂም ቡባካር ኬታ ትናንት ማክሰኞ ማታ ስልጣናቸውን ለቀዋል። ፕሬዚደንቱ የወረዱት ያመጹት ወታደሮች በቁጥጥር ስር ካዋሏቸው ከጥቂት ሰዓታት በኋላ መሆኑ ታውቋል። በሀገሪቱ ለወራት ግዙፍ የተቃውሞ እንቅስቃሴ ከቀጠለ በኋላ ነው ትናንትና ወታደሮቹ አመጹ በመንግስቱ ላይ የተነሱት። የ75 አመቱ ቡባካር ኬታ በመንግስቱ ቴሌቪዥን ወጥተው ባደረጉት የስንብት ንግግር ደም እንዳይፋሰስ በከላከል ብችል ደስ ባለኝ ነበር ማለታቸው ተጠቅሷል። ፕሬዝዳንቱና ጠቅላይ ሚኒስትራቸው ቡቡ ሲሴ ትናንት በቁጥጥር ስር የዋሉት ባማኮ በሚገኘው የፕሬዝዳንቱ መኖሪያ ቤት ሲሆን ከዚያም ወታደሮቹ ኬታ የምትባለው ከተማ ወደሚገኘው የጦር ሰፈር ወስደዋቸዋል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ ፕሬዝዳንቱ መታሰራቸውን ተከትሎ የአባላት ሀገራቱን ከማሊ ጋር የሚያዋስኑ ድንበሮች ዘግቷል። 14ቱ ሀገሮች ከማሊ ጋር የሚያደርጓቸውን ፋይናንስ ነክ ልውውጦችም እንዲያቆሙ አዟል። ማሊን ለጊዜው ከማናቸውም የማህበሩ ውሳኔ ሰጪ አካላት አግዷታል። የኤኮዋስ ባለስልጣናት የመንግስት ግልበጣ ሰረኞችና ግብራበሮቻቸው ባሏቸው ላይ ማዕቀብ እንዲጣል ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት የማሊ ፕሬዝዳንትና ጠቅላይ ሚኒስትር መታሰራቸው ማውገዛቸውን የህብረቱ ቃል አቀባይ አስታውቋል። ህገ መንግስቱን በጣሰ መንገድ የሚካሄድ የመንግስት ለውጥ እንደማይቀበሉ ተናግረዋል ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በማሊ ህገ መንግስታዊ ስርዓቱና የህግ የበላይነት ባስቸኳይ እንዲመለስ ጥሪ አቅርበዋል። የድርጅቱ የጸጥታ ምክር ቤት አባላት የሆኑት ፈረንሳይና ኒጀር ዛሬ ምክር ቤቱ በማሊ ጉዳይ በዝግ ስብሰባ አድርጎ እንዲነጋገር ጠይቀዋል። በትናንቱ የወታደሮች አመጽ በሰው ላይ የደረሰ ጉዳት ስለመኖሩ የተዘገበ ነገር የለም። ወታደሮች ዋና ከተማዋ ባማኮ ውስጥ ወዲያ ወዲህ ሲዘዋወሩ እንደሚታዩ ተገልጿል። የሳህል ክልል የዩናይትድ ስቴትስ ልዑክ ጄ ፒተር ፋን ባወጡት መግለጫ ህገ መንግስት ባልተከተለ መንገድ የሚፈጸም ማናቸውንም ለውጥ ዋሽንግተን ትቃወማለች ብለዋል። አሁን ማምሻውን በደረሰን ዜና የማሊውን ፕሬዝዳንት ከስልጣን የገለበጧቸው ወታደሮች በመንግስቱ ቴሌቪዥን ቀርበው ጥክስ በትክክለኛው ጊዜ ባሉት ምርጫ እናካሂዳለን ሲሉ ቃል ገብተዋል። የመፈንቅለ መንግስቱ መሪዎች ይህን ቃል የገቡት ከሀገር ውጪ ህገ መንግስታዊ ስርዓቱ ይመለስ የሚሉ ጥያቄዎች እየተቀጣጠሉ ባሉበት በአሁኑ ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባወጡት መግለጫ መፈንቅለ መንግስቱን አውግዘውታል። ራሳቸውን የህዝብ መድህን አገር አቀፍ ኮሚቴ ብለው የጠሩት የመፈንቅለ መንግስቱ መሪዎች ቃል አቀባይ እርምጃውን የወሰድነው ሀገሪቱ የባሰ ስርዓተ አልባ ሁኔታና የጸጥታ መደፍረት ውስጥ እንዳትገባ ለመከላከል ነው ማለታቸው ተመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ 3ኛ ቀኑን የያዘው የዲሞክራቲክ ፓርቲው ብሔራዊ ጉባኤ የቀድሞ ምክትል ፕሬዝዳንት ጆ ባይደንን የፓርቲው ፕሬዝዳንታዊ እጩ አድርጎ ትናንት በይፋ ሰይሟቸዋል። በድረገጽ ወይም በኢንተርኔት በተካሄደው ጉባኤ ትናንት የጆ ባይደን ባለቤት ጂል ባይደንን ጨምሮ ከዲሞክራቲክና ከሪፐብሊካን ፓርቲዎች የተጋበዙ ንግግር አሰምተዋል። ተናጋሪዎቹ እጩ ፕሬዝዳንቱን ጆ ባይደንን ስብዕናና የአመራር ብቃት በመደገፍና ፕሬዝዳንት ትራምፕን በመንቀፍ ንግግር አሰምተዋል። ጆ ባይደን የቅርብ አጋራቸው የሆኑትን ሴኔተር በርኒ ሳንደርስን ጨምሮ ብዛት ያላቸው የዲሞክራቲክ ፓርቲው ተቀናቃኞቻቸውን በየአካባቢው በተካሄዱ የማጣሪያ ምርጫዎች በሰፊ ልዩነት ካሸነፉ በኋላ የፓርቲው ታሳቢ እጩ ሆነው ከርመዋል። በትናንትናው ምሽት ምርጫዎችን መሰረት አድርገው ድምጽ የሚሰጡት የየአካባቢው የፓርቲ ተወካዮች ጆ ባይደንን በይፋ መምረጣቸውንና ድጋፋቸውንም የሚሰጧቸው መሆኑን በይፋ አውጀዋል። እጩነቱን የተቀበሉት ጆ ባይደንም ለዚህ መመረጥ ዛሬ ለኔና ለቤተሰቤ ታላቅ አለማችን ነው ብለዋል። ሐሙስ አያችኋለሁ በማለትም ደስታቸውን ገልጸዋል። እጩነታቸውን በይፋ በነገው ዕለት ነው የሚቀበሉት። የዲሞክራቶቹ ብሔራዊ ጉባኤ ጠቅላላ ጉባኤ ዛሬ ማታ ይቀጥላል። የካሊፎርኒያዋ ሴኔተርና የዲሞክራቶቹ ምክትል ፕሬዝዳንት እጩ ካምላ ሃሪስ እጩነታቸውን የተቀበሉ መሆናቸውን በይፋ የሚያረጋግጡበት ንግግር ያሰማሉ ተብሎ ይጠበቃል። ዲሞክራቶቹ በድረገጽ ተሰባስበው ጉባኤያቸውን በሚያከብሩበት ወቅት ፕሬዝዳንት ትራምፕ ብርቱ ፉክክር ይታይባቸዋል ወደሚባሉት ወደ አይዋና አሪዞና ክፍለ ግዛቶች አምርተዋል። በዚያም የሴቶችን ድጋፍ ለማግኘት በ1870 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሴቶች በምርጫ ተሳትፈው ድምጽ እንዳይሰጡ የተቀመጠውን ህግ በመተላለፍ ድምጽ የሰጡትን የሴቶች መብት ተሟጋች ሱዛን ቢ አንተኒን በማሰብ የሴቶችን ድጋፍ ለማግኘት ያቀዱ እንደሆነም ተነግሯል። በመጽሔት ክፍለ ጊዜ የጉባኤውን የዲሞክራቶቹን ጉባኤ ሂደት ሰፋ አድርጎ የሚተነትል ዘገባ እናቀርባለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ የኮቪድ-19 ዜናዎች የአውስትራሊያ መንግስት ከግዙፉ የብሪታንያ አስትራዜኒካ የመድኃኒት ኩባንያ 25 ሚሊዮን የኮቪድ-19 መከላከያ ክትባቶችን ለመግዛት ከስምምነት መድረሱን አስታወቀ። አስትራዜኒካ በኮቪድ-19 ክትባቱ ላይ በአሁኑ ጊዜ የመጨረሻ ምዕራፍ የሰው ላይ ሙከራ እያደረገ ነው። AZD1222 የሚል ስያሜ የተሰጠው አዲስ ክትባት የተሰራው በብሪታንያው ኦክስፎርድ ዩኒቨርሲቲ ተመራማሪዎች ሲሆን የሚወጣው በግዙፉ የሀገሪቱ የመድኃኒት ኩባንያ ንግድ ፈቃድ ስር ነው። በዩናይትድ ስቴትስ ከስመጥር ዩኒቨርሲቲዎች አንዱ የሆነው ኖትረዳም ተማሪዎች ለቀጣዮቹ 2 ሳምንታት በአካል ሳይሆን በርቀት ትምህርታቸውን እንዲከታተሉ መወሰኑን ይፋ አድርጓል። ሳውዝ ቤንድ በሚገኘው ግቢው የኮቪድ-19 ተያዙት ቁጥር መጨመሩን ተከትሎ ነው። ተማሪዎች ከገቡ ካለፈው 15 ቀን ወዲህ 147 ተማሪዎች በቫይረሱ መያዛቸውንና ሰኞ ዕለት ብቻ የተያዙት 80 መሆናቸውን ነው ዩኒቨርሲቲው የገለጸው። የቫይረሱ ስርጭት ከቀጠለ ተማሪዎቹ በጠቅላላ ወደ የቤታቸው እንዲመለሱ የሚደረግ መሆኑንም ትምህርት ቤቱ አስጠንቅቋል። ሚሽጋን ስቴት ዩኒቨርሲቲም ትምህርት ቤቱ በመጪው እንደ አውሮፓውያን አቆጣጠር መስከረም 2 ሲከፈት ለመጀመሪያ ዲግሪ ተማሪዎች በሙሉ ትምርቱን በርቀት አማካይነት እንደሚሰጥ ነው ያመለከተው። ትናንት ግዙፉ የቻፕል ሂል የሰሜን ካሮላይና ዩኒቨርሲቲ በኮሮና ቫይረስ መዛመት ምክንያት በአካል ትምርት መስጠት መቆሙን ይፋ ማድረጉ የሚዘነጋ አይደለም። አድማጮች፣ በመጨረሻም ዜና አረፍት። ላለፉት በርካታ አመታት ለጀርመን ሬዲዮ DW የአዲስ አበባ ዘጋቢ ከዚያም አስቀድሞ ለያሌ አመታት በፈረንሳይኛ ቋንቋ በጋዜጠኝነት ያገለገለው አንጋፋው ጋዜጠኛ ጌታቸው ተድላ ከዚህ ዓለም በሞት ተለይቷል። መልእክታቸው አማሃ ከአዲስ አበባ።
ጌታቸው ተድላ ከ40 አመታት ላላነሰ ጊዜ በጋዜጠኝነት ሙያ ከመስራቱ ባሻገር እንደ ኢትዮጵያ ዘመን አቆጣጠር በ1966 ዓ ም የተባበሩት መንግስታት ድርጅት በኮንጎ ባሰማራው የሰላም አስከባሪ ኃይል በኢትዮጵያ ጦር ስር በመቶ አለቅነት ማዕረግ የፈረንሳይኛ ቋንቋ ተርጓሚ ሆኖ የተጣለበትን ኃላፊነት መወጣቱን የህይወት ታሪኩ ይመሰክራል። በጋዜጠኝነት ሙያ ባሳለፋቸው አመታትም ከቀድሞው ብስራተ ወንጌል ሬዲዮ ጣቢያ ፈረንሳይኛ አገልግሎት ጀምሮ በሬዲዮ ፍራንስ፣ በአፍሪካ ኖት፣ ቻናል አፍሪካና በመሳሰሉ ዓለም አቀፍ መገናኛ ብዙሃን ተቋማት የሰራ አንጋፋ ጋዜጠኛ ነበረ። በተለይ ግን ላለፉት 28 ዓመታት ለጀርመን ሬዲዮ ጣቢያ አማርኛ ክፍል ያለማቋረጥ የተለያዩ ዝግጅቶች ሲያቀርቡ መቆየቱን አጭር የህይወት ታሪኩ ያሳያል። የአቶ ጌታቸው ተድላ የቀብር ስነ ስርዓት ነገ ከቀኑ 9 ሰዓት በቅድስት ሥላሴ ካቴድራል እንደሚፈጸምም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለጌታቸው ተድላ ቤተሰብ፣ ለሙያ ባልደረቦቹ ሁሉ ሐዘናችንን እንገልጻለን፣ መጽናናትን እንመኛለን። ቆንጂት ታዬ ነኝ። ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 13 2012 ዓመተ ምህረት ምሽት ፕሮግራም ነው።
እነዚያ ጥያቄዎች ለመመንገስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደ ተባረረው እንደ ተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን እንቅልን መሰርተናል ማለት
ነው። እነሱን ለንጋር የትግራይን ክልል እድሜልካቸው ነው ያሉት። እድሜልካቸው ወይም ስደተኞች ሆኖ እዛው ይኖራሉ ወይም ደግሞ ታንቀው ነገር የጌመላይነት ላይ ይረጋጋል።
ቀደም ሲል የሰማችሁት ፈንቅል ትግራይ የተባለው ቅስቀሳ ሊቀመንበር አቶ የማነ ንጉስን ሲሆን ተከትሎ የሰማችሁት ደግሞ የህዋት ማከላይ ኮሚቴ አባል አቶ አማኔል አሰፋ ነው። ሙሉ ዘገባውን በሁለተኛው አጋማሽ እናስደምጣችኋለን። ዝግጅቶቻችንን በፌስቡክ ላይቭ @vmharik እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትላንትናው ምሽት ዲሞክራቶች የቀድሞ ምክትል ፕሬዝዳንት ጆ ባይደንን እጩ ፕሬዝዳንታቸው አድርገው በይፋ ሰይመዋል። ለሁለተኛ ቀን ቀጥሎ በልዩ ሁኔታ በተቀናበረው የድረገጽ ላይ የርቀት ዝግጅት ሲካሄድ በቆየው የዲሞክራቶች ኮንቬንሽን ወይም ጉባኤ ከዲሞክራቶችም ሆነ ከሪፐብሊካን አባላት በፕሬዝዳንት ትራምፕ ላይ የተሰነዘሩ ትችቶች ተሰምተዋል። የጆ ባይደንን ሰብዕና እንዳባት እንደባልም ሆነ እንደ ህዝብ አገልጋይ የሚያወሱ ታሪኮችም ተደምጠዋል። የቪኦኤዋ የዋይት ሃውስ ዘጋቢ ፓትሲ ውዳስ ኳራ ከዊልሚንግተን ዴላዌር የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ ያቀርባል።
በሁለተኛው የዲሞክራቶች ጠቅላላ ጉባኤ ብሔራዊ ኮንቬንሽን ማገባደጃው ላይ የሚቀጥሉት ቀዳማይ እመቤት ሊሆኑ የሚችሉት ጂል ባይደን በሚኖርበት ዊልሚንግተን ዴላዌር ያስተምሩበት ከነበረው ሁለተኛ ደረጃ ትምህርት ቤት ክፍል ውስጥ ሆነው ባሰሙት ንግግር የኮሮና ቫይረስ ወረርሽኝ በሕፃናትና በቤተሰብ ላይ ሊያመጣ ስለሚችለው ጉዳት እንዲሁም ስለ ባለቤታቸው ሰብዕና የሚከተለውን ተናግረዋል።
How do you make a broken family whole? The same way you make a nation whole. With love and understanding, and with small acts of kindness.
የተሰበረውን ቤተሰብ እንዴት አርጋችሁ ትጠግናላችሁ? ልክ ሀገር እንደምትጠግኑ አርጋችሁ ነው። በፍቅር ሌላውን በመረዳትና በርህራሄ ድርጊቶች ነው።
ልክ በመጀመሪያው ምሽት ላይ ሪፐብሊካኖቹ ምክትል ፕሬዝዳንት ባይደንን ለመደገፍ እንደተሰለፉት ሁሉ በሁለተኛው ምሽት ባለ አራት ኮከብ ጄነራልና በፕሬዝዳንት ጆርጅ ቡሽ ዘመን የውጭ ጉዳይ ሚኒስትር የነበሩት ጡረተኛው ኮሊን ፓውል ነበሩ። ጆ ባይደን ኃላፊነት የሚሰማቸው የሰራዊቱ ጠቅላይ አዛዥ ይሆናሉ በማለት እንዲህ ብለዋል።
For Joe Biden, that doesn't need teaching. It comes from the experience he shares with millions of military families. Sending his beloved son off to war.
ለጆ ባይደን ያንን ማስተማር አያሻም። ከስራና የህይወት ልምድ የተገኘው እውቀት አላቸው። የሚወዱት ልጃቸውን ወደ ጦርነት በመላክ ጭምር በሰላም ተመልሶ እንዲመጣላቸው ወደ እግዚአብሔር ከሚጸልዩት በሚሊዮን የሚቆጠሩ አሜሪካውያን ቤተሰቦች ጋር የሚጋሩት ታሪክ አላቸው።
የእንደዚህ ያሉት ሰዎች በዚያ መገኘት ዲሞክራቶቹ ማስተላለፍ ለሚፈልጉት አጠቃላይ መልእክት እንዲረዳ ታስቦ ነው። ዲሞክራቶቹ ለአንድነትና ህብረት የቆሙ መሆናቸውን በመግለጽ ወደ መሃል ያሉ ሪፐብሊካንና ገለልተኞቹን መራጮች ወደ ራሳቸው መሳብ ይፈልጋሉ። ዲሞክራቶች ማጥበብ የሚፈልጉት ልዩነት በሪኦት ዓለም ብቻ ያለው ልዩነት አይደለም። በትናንቱ የማክሰኞ ዝግጅት ያተኮሩት በትውልዱ መካከል ባለው ክፍተት ላይ ነው። አንጋፋዎቹ ከወጣቶቹ ኮከብ ጋር ልምዳቸውን የተጋሩበት ነው። የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን እና ከቅርብ ጊዜ ወዲህ ታዋቂ የሆኑት የጆርጂያ አትላንታዋ ስቴሲ አብርሃም ይጠቀሳሉ። እንዲህ ብለዋል።
You know what Donald Trump will do with four more years? Blame, bully, and belittle. And you know what Joe Biden will do? Build back better.
ዶናልድ ትራምፕ በተጨማሪዎቹ አራት ዓመታት ምን እንደሚያደርጉ ታውቃላችሁ? ማላከክ ማስፈራራትና ማጥላላት ብቻ ናቸው። ጆ ባይደን ግን ምን እንደሚያደርጉ ታውቃላችሁ? ሁሉንም እንደገና መልሶ ይገነባሉ።
We stand with Joe Biden because this isn't just about defeating Donald Trump. We are in this to win for America.
ከጆ ባይደን ጋር የምንቆመው ዶናልድ ትራምፕን ለማሸነፍ አይደለም። ይህን የምናደርገው አሜሪካ እንድታሸንፍ ነው።
ሁሉም ነገር በአካል ሳይሆን በርቀት በኢንተርኔት አማካይነት የተከናወነ ነው። በየስቴቱ ያሉ ተወካዮች በየአካባቢያቸው የተደረገውን የማጣሪያ ምርጫ ውጤት መሰረት አድርገው የሚሰጡትን የድምጽ አሰጣጥ ልማድ ሮሎኮል ጨምሮ ሁሉም ነገር የተካሄደው በድረገጽ ነው። ይህን በሚመለከት በቨንደርቢልት ዩኒቨርሲቲ ስለ ፕሬዝዳንታዊ ንግግሮች የሚያስተምሩት ቨኒሳ ቤዝሊ እንዲህ ብለዋል።
Okay. We're going to look back on this and call it the Zoom convention because I think some of the moments that might have seemed awkward or might have seemed like the picture was a little grainy.
What is it ይህን የታሪክ አጋጣሚ በዙም የተደረገ ኮንቬንሽን ብለን እንጠራዋለን? አንዳንዶቹ ክስተቶች በደንብ ያላስተዋልናቸው ደብዘዝ ያሉ እንግዳ ነገር ሆኖ ይመስላሉ። አሁን የምንኖረውም እንደዚህ ያለ ተመሳሳይ ሁኔታ ውስጥ ይመስለኛል። ብዙ ነገራችንን ትኩር ብለን ብናይ ግንኙነታችን ከሥራ ባልደረቦቻችንም ቤተሰቦቻችንም ሆነ ከምንቀርባቸው ሰዎች ጋር ያለው አናኗራችን ያንን እየመሰለ ነው።
በዛሬው ረቡዕ ምሽት የዲሞክራቶቹ ጠቅላላ ጉባኤ ወይም ኮንቬንሽን የሚከተል ሲሆን የካሊፎርኒያ ሴኔተርና የዲሞክራቶቹ ምክትል ፕሬዝዳንት እጩ ካማላ ሃሪስ እጩነታቸውን የተቀበሉ መሆናቸውን በይፋ የሚያረጋግጡበትን ንግግር ያሰማሉ። በአሜሪካ የፖለቲካ ታሪክ የመጀመሪያው ጥቁር የደቡብ ኤዥያ ተወላጅ ሴት ሆነው ለምክትል ፕሬዝዳንትነት የታጩ መሆናቸውንም ታሪክ ይመዘግባዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአዋሽ ወንዝ ሙላት በኦሮሚያ ክልል 5 ዞኖች ውስጥ ከ10000 ሄክታር በላይ ጉዳት ማድረሱን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን አስታወቀ። በጎርፍ መጥለቅለቁ ከ160 በላይ በአዝርት የተሸፈነ የእርሻ ማሳ ማውደሙም ተገልጿል። ሙክታር ጀማል ተጨማሪ ዘገባ።
በየአመቱ የሚከሰተውን የአዋሽ ወንዝ ሙላት ተከትሎ ከምዕራብ ሸዋ እስከ አርሲና ምስራቅ ሸዋ በአዋሽ ወንዝ ተፋሰስ የሚገኙ 5 ዞኖች ውስጥ ጉዳት መድረሱን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን አስታውቋል። ሊደርስ የሚችለውን አደጋ ቀድሞ ለመከላከል በተሰራ ስራ በሰው ህይወት ላይ ህልፈት እንዳይከሰት የተደረገ ቢሆንም በመፈናቀልና ተያያዥ ችግሮች የጎጭ መጎዳታቸውን የኮሚሽኑ ዋና ኮሚሽነር አባድር አብዳ ለቪኦኤ ገልጸዋል።
ጎደና ሸዋሊፋ ህጻና ጀሬ ከተማ ቡቴ
በምዕራብ ሸዋ ዞን ውስጥ የጀሬ ወረዳን ጨምሮ በደቡብ ምዕራብ ሸዋ ፍንፍኔ ዙሪያ ልዩ ዞን በሰበታ ሐዋስ ምስራቅ ሸዋና አርሲ አካባቢ የተለያዩ ቀበሌዎችን አጥቅቷል። ይህ ጉዳት የደረሰበት ሰው በአጠቃላይ ወደ 10000 በላይ የሚሆን ነው። ይህንኑ ተከትሎ ከ160 ሄክታር በላይ የሚሆን በአዝርት የተሸፈነ ማሳ በአዋሽ ወንዝ ተፋሰስ ሙላት ምክንያት ወድሟል። እነዚህ ሰዎች እንዲያገግሙም እየተሰራ ይገኛል ነው ያሉት ኮሚሽነር አባድር። በየአመቱ የሚደርሱ አደጋዎችን ቀድሞ ለመከላከል ሙከራ በመደረጉ ሰዎችን ከአደጋ ቀጠና የማስወጣቱ የወንዙ ሙላት አደጋ የሚያደርስባቸው አካባቢ የመገንባትና ሌሎች የቅድመ ዝግጅት ስራዎች በመሰራታቸው አደጋውን ለመቀነስ ተሞክሯል ብለዋል ኮሚሽነር አባድር።
ዋረኩ ፈናንዱ ሰሪኡል አማረኩ ፈናንቡ ድፍትሳላ
ከክረምቱ ወደፊት መርዘም ጋር ተያይዞ ይደርስ ይችላል ብለን የምንገምተው አደጋ ከዚህ ባሰ ነው የሚሆነው። ይህንን ለመከላከል በአደጋ አካባቢ የሚገኙ ሰዎችን የማስወጣት ስራና ችግሮችን የምንቀንስበትን መንገድ ለመስራት ኮሚቴ ከክልል አንስቶ እስከ ዞንና ወረዳዎች ተዋቅሮ በትኩረት እየተሰራ ይገኛል። የአዋሽ ተፋሰስ ከወንዙ ወጥቶ ማህበረሰቡ ላይ አደጋ እንዳያደርስ ከዚህ ቀደም የተለያዩ የግንባታ ስራዎች ሲከናወኑ ነበር። የተረፉ ቀዳዳዎችን በማየት ከመሰረቱ እንዲፈታ በትኩረት ይሰራል ብለን እየተንቀሳቀስን እንገኛለን ነው ያሉት ኮሚሽነር አባድር። እስካሁን በደረሰ የጎርፍ መጥለቅለቅ ከ160 ሄክታር በላይ የእርሻ ማሳ በጎርፍ መውደሙን የተናገሩት ኮሚሽነር አባድር አብዳ ቀጣዩ መጪ ጊዜ የክረምት ዝናብ በስፋት የሚኖርበት ወቅት ስለሚሆን ሰዎችን ከአደጋ ቀጠና የማስወጣት ሥራ በስፋት ለመስራት ኮሚቴ ተቋቁሞ እየተሰራ መሆኑን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን ዋና ኮሚሽነር አባድር አብዳለ ቪኦኤ ገልጸዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
ሙክታርን ለዘገባው እናመሰግናለን። የአንበጣ መንጋ ከትላንት በስቲያ ጀምሮ በትግራይ ክልል 3 ወረዳዎች መከሰቱን የክልሉ ግብርናና ገጠር ልማት ቢሮ አስታውቋል። የአንበጣ መንጋው እስካሁን በተወሰነ የጤፍ አዝርት ላይ ጉዳት ያደረሰ ሲሆን የጉዳት መጠኑ እየተጠና ነው ተብሏል። የመቀሌው ዘጋቢያችን ሙልጌታ ጽሃ ዝርዝራለው።
የትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል አብርሃን እንደተናገሩት ያንበጣ መንጋ በሶስት ወረዳዎች ተከስቷል። ከነሐሴ 11 2012 ዓ.ም ምረት ከቀትር በኋላ ጀምሮ ከአፋር ክልል የመጣ የብርሃን በጣ እንደገባ ነው ዳይሬክተሩ ያስረዱት። በራያ ጨርጨር፣ ራያ አዘቦና ራያ አላማጣ በሚገኙ 7 ቀበሌዎች ያንበጣ መንጋው መከሰቱን አቶ ሚካኤል ገልጸዋል። መንጋው በአዝርዕት ላይ እንዳያርፍ የመከላከል ስራ እየተሰራ ነው ያሉት ዳይሬክተሩ ሆኖም በተወሰኑ አካባቢዎች በጤፍ ማሳ ላይ ያረፈበት ሁኔታ እንደነበር ተናግሯል።
ነገር ግን ጉዳቱ ምን ያክል ነው አጥፍቷል አጥፋን የሚለው ግን ባለሙያዎች ሄደው እንዲጠራ የሚደረግ ነገር ነው። እስካሁን ድረስ ግን ይሄን ያህል ሄክታር ጉዳት ደረሰው ሰብላለ ተብሎ እንደ ቢሮም የተያዘ መረጃ የለም።
በዚህ አመት በተለይ በጥቅምትና ህዳር ወራት 18 ጊዜ ያንበጣ መንጋ በክልሉ መከሰቱን ገልጸው በዚህ ክረምት በብዛት እንደሚመጣ ተተንብዮ ስለነበር አስቀድሞ የመከላከል ስራ እየተካሄደ ነበር ብለዋል። ያንበጣ መንጋው ሊፈለፈል የሚችልባቸውን አካባቢዎች በመለየት አስቀድሞ የኬሚካል ርጭት ስራ ከናውኑም ገልጸዋል።
የአፋር ክልል እንቁላልም የጣለበት ሁኔታ ስለነበር ይፈለፈላል ተብሎ ታሳቢ ተደርጎ ስለነበር የኛ ባለሙያዎች ከአፋር ባለሙያዎች የጋራ ስራ እየሰሩ ተለይ አሁን አፋር አካባቢ ስናይ ብዙ አዝርት ያለበት አካባቢ አይደለም። አርብቶ አደሮች ስለሆኑ አብዛኛው ጊዜ በእኛ ነው ጥቃት ማድረስ ይችል የነበረ። ይሄንን ግን በጋራ ሆነን የመከላከል ስራ ወይም ደግሞ የመቀነስ ስራ እየሰራን መጥተናል።
በተጨማሪ ከአሁን በፊት ወደ ትግራይ ያንበጣ መንጋው ገብቶ በነበረበት ጊዜ መንጋው ያድርበት የነበረውን አካባቢ በመለየት በክልሉ የሚፈለፈልበት ሁኔታ እንዳይኖር ዳሰሳ ተካሂዷል ብለዋል። በዳሰሳው በክልሉ ያንበጣ መንጋው ሊፈጠር እንደማይችል መታወቁንና ከክልሉ ውጭ በሚመጣ ላይ ያተኮረ የመከላከል ስራ እየተሰራ መሆኑ አቶ ሚካኤል ገልጸዋል።
በኬሚካል አቅርቦት ረገድ እንደ ክልል ከ10000 ሊትር በላይ ኬሚካል ተአዘጋጅተናል። እንደዚሁም የመርጫ መሳሪያዎች ናፍሳክና ሞተራይዝድ ከ2544 አካባቢ በክልል ሪዘርቭ ያደረግነው ነገር አለ። በየዞኑ ደግሞ ከ6880 ሊትር በላይ ኬሚካሎችና 1600 አካባቢ የሚደርስ ሞተራይዝድና ናፍሳኮች በየዞኑም ተቀምጠዋል። ባለፈው አመት በነበረው ያንበጣ መንጋ ወረራ ተጋላጭ የሆኑ ወረዳዎች ደግሞ ከ200 ሊትር የማይንስ ኬሚካሎችና የተለያዩ የመርጫ መሳሪያዎች እንዲዘጋጁ ተደርገዋል በየወረዳው ማለት ነው።
በትናንትናው ዕለት ያንበጣ መንጋው ከታየባቸው አካባቢዎች አንዱ የራያ ጨርጨር ወረዳ ኢርባ ቀበሌ ነዋሪ አርሶ አደር ገብረ ቦሩ ያንበጣ መንጋው በህብረተሰብና የጸጥታ አካላት ትብብር መከላከል ቢቻልም በተወሰነ የጤፍ አዝርዕት ላይ ጉዳት አድርሷል ብለዋል።
ወረዳና ቪአይቢ መጣው እስከታች ተን በልማት ጉጅለ በህዝብ ወቅተን ያደረው በሽርጥና በጅራፍ ባይራንዲ በቆርቆሮ ከቦታው ድንገት አደረግናል። አንስተን ግን ያንን ጤፍ ግን ወጥቷል። ህዝቡ ተንቀሳቅሶ ባያንቀሳቅሶ ብዙ ይበላ ነበር። አሁን ግን እንደ ህብረተሰብ ግን ከሌላም አርፎ ነበረ። ህብረተሰብ ነው ያበረው።
ዳግም ያንበጣው መንጋ ሊመጣ እንደሚችል ተነግሯቸውም ለመከላከል ዝግጁ መሆናቸው ገልጿል። በትግራይ እየተካሄደ ያለው ያንበጣ መንጋ መከላከል ስራ ለኮሮና ቫይረስ በማያጋልጥ መልኩ እየተፈጸመ ነው ያሉት አቶ ሚካኤልም በጉዳዩ ላይ የህብረተሰብ ግንዛቤ ማሳደግ ስራ እየተሰራ መሆኑ አመላክቷል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃላ ደረሰን ዘገባና መሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voenews.com ላይ እንገኛለን። በፌስቡክ @voenews በትዊተርም እንዲሁ #voenews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voe.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። Thank you. በድሬዳዋ የቺኩንጉንያ ደንጊ በሽታ ምልክቶች መታየት መጀመራቸውን ያስተዳደሩ ጤና ቢሮ አስታወቀ። በሽታው ከመስፋፋቱ በፊት አስቀድሞ የመከላከል ስራ እንዲሰራ የከተማው ከንቲባ አቶ አህመድ መሐመድ ቡህ ጥሪ አቀረቡዋል። ያቆሩ ውሃዎችን የማፍሰስ ስራ ትኩረት እንዲሰጠውም ተጠይቋል። አዲስ ቸኮል ተጨማሪ ያለው።
ያስተዳደሩ ከንቲባ አቶ አህመድ መሐመድ ቡህና የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ዛሬ በጋራ በሰጡት መግለጫ በትንኝ የሚተላለፉት የደንጊ ቺኩንጉንያና ወባ በሽታዎች ከመስፋፋታቸው በፊት የመከላከል እርምጃ አስቀድሞ እንዲሰራ አሳስበዋል።
ድሬዳዋ ላይ በልዩ ሁኔታ የደንጊ ፊቨር፣ ቺኩንጉንያና ወባ በሽታ በየህክምና ተቋሙ ከሚደርሰን ሪፖርትና እንዲሁም ደግሞ የተወሰኑ ሰዎች ላይ የተወሰደ ናሙና እንደሚያመለክተው በተለይ የደንጊ ፊቨርና ቺኩንጉንያ በከተማችን ላይ መከሰቱን አይተናል። እንዲሁም ወባም ከዚህ በፊት እንደምታውቁት ድሬዳዋ ላይ በዚህ ወቅት በከፍተኛ ሁኔታ የሚሰራጭበት ነው።
ድሬዳዋ ባለፈው አመት በተከሰተው ቺኩንጉንያ ወረርሽኝ በመንግስት አሃዛዊ መረጃ እንኳን ከ40 ሺህ በላይ የከተማ ነዋሪዎች ተይዘው ነበር። ይሁንና በህክምና ተቋማት የህመም ማስታገሻ እንጂ መድኃኒት የማይሰጥ በመሆኑ በርካታ ህሙማን ወደ ህክምና ተቋማት ስላልሄዱ እንጂ ቁጥሩ ከዚህ የሚያላቅ እንደሚሆን ይገለጻል። ይህም የከተማው ኢኮኖሚ እንቅስቃሴ ላይ ጉልህ ተጽዕኖ አሳድሮ ነበር። የደንጊ ወረርሽኝም እንዲሁ በሀገራችን ለመጀመሪያ ጊዜ የተከሰተው በዚህችው የድሬዳዋ ከተማ ላይ ነበር። ከስድስት አመት በፊት በሽታው ሲከሰት በርካታ ነዋሪዎች ለህልፈት ተዳርገው ነበር። በአሁኑ ወቅት እነኚህ ሁለቱም በሽታዎች መከሰት መጀመራቸው የህክምና ተቋማት ሪፖርት ማድረጋቸውን ተከትሎ ከዚህ በፊት እንደነበረው ማህበራዊና ኢኮኖሚያዊ ጉዳት ከማስከተላቸው በፊት እርምጃ መወሰድ እንዳለበት የአስተዳደሩ ከንቲባ አህመድ መሐመድ ቡ አስታውቀዋል።
ይህ ጊዜ እነዚህ በሽታዎች የሚከሰቱበት ጊዜ ስለሆነ ህብረተሰቡ ጥንቃቄ እንዲያደርግ መልእክት ለማስተላለፍ ነው አንደኛው። ሁለተኛው ደግሞ የሚመለከታቸው መስሪያ ቤቶች፣ ጤና ቢሮ፣ መዘጋጃ ቤት እንዲሁም ኮሚኒኬሽንም ሌሎቹ ባለድርሻ አካላት ይህንኑ አውቀው በሽታውን ለመከላከል የሚደረገው ስራ በሙሉ አንድ ላይ በማስተባበር በሽታው ህብረተሰቡን ለማዳን ከፍተኛ ስራ ይጠበቅብናል።
የመከላከል ስራውን ለመስራት በከንቲባው የሚመራ ግብረ ኃይል መቋቋሙም ይፋ ሆኗል። ከቺኩንጉንያና ደንጊ ባሻገር የወባ በሽታም የህብረተሰቡ ስጋ እንደሆነ የገለጹት የጤና ቢሮ ኃላፊ ወይዘሮ ለምለም የመከላከል ስራው ሁሉን የሚያማከለ መሆን አለበት ብለዋል። ይሁንና የበሽታ መከላከል ስራው የኮቪድ-19 መከላከል ስራውን በማያስተጋጉል መልኩ መሆን እንዳለበት ተናግሯል። ወይዘሮ ለምለም
ህብረተሰቡ አንደኛ ኮቪድ-19ን በመፍራት ወደ ጤና ተቋም ላይመጣ ይችላል። በዚህ ወቅት ጉዳቱ ከፍተኛ ሊሆን ይችላል ህክምና ባለማግኘቱ። በተለይ ወባን በቶሎ ህክምና ካላገኘ ሰዎችን ልናጣ እንችላለን። ሁለተኛ ሰዎች ራሳቸውን ሳይጠብቁ ወደ ህክምና ተቋም ቢመጡ ደግሞ የኮቪድ ስርጭትም ከፍ ሊያደርግብን ይችላል ማለት ነው። ስለዚህ እነኚህ ሶስቱ በሽታዎችን ለመከላከልና ለመቆጣጠር ትንኙን ማጥፋት የሁላችንም ኃላፊነት ይሆናል ማለት ነው። ትንኙን ካጠፋን አደገኛ የሆኑት ሌሎች በሽታዎችንም መከላከል እንችላለን። ኮቪድ-19ም ከዚህ በላይ ጉዳት እንዳያደርስ ማድረግ ይቻላል ማለት ነው። እንግዲህ የዛ
ቺኩንጉንያና ደንጊ ቀንቀን በሚበሩ ትንኞች የሚተላለፍ ሲሆን ወባ ግን በሌሊት ትንኝ የሚተላለፍ በሽታ ነው። የቀን ትንኞች ሰዎች በስራ ላይ ያሉ ጭምር በሽታው ሊያስተላልፉ ይችላሉ። ለዚህም በተቻለ መጠን የትንኝ መራቢያዎችን በማድረግ ርቢያቸው መቆጣጠር ላይ ትኩረት ተሰጥቶ እንዲሰራ ነው አቅጣጫ የተቀመጠው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። የትግራይ ህዝብ ያቀረባቸው ጥያቄዎች በሰላማዊ መንገድ እንዲመለሱ የተደረገው ጥረት ውጤታማ ባለመሆኑ በክልሉ የሚገኘውን የህዋት አመራር በተለያዩ የትግል ስልቶች ለመለወጥ ያለመ የወጣቶች እንቅስቃሴ ጥረት እያደረገ መሆኑን ለአሜሪካ ድምጽ አስታወቀ። ፈንቅል ትግራይ የተባለው እንቅስቃሴ ሊቀመንበር አቶ የማነ ንጉስ ከጣቢያችን ጋር ባደረጉት ቆይታ የትግራይ ህዝብ ትግል በህዋት ጥቂት የቡድን ስብስብ ተጠልፏል ሲል ወቅሷል። የህዋት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በበኩላቸው ፈንቅል ትግራይ በሚል የሚንቀሳቀሰው ቡድን በፌደራል መንግስት ድጋፍ የተቋቋመ የክልሉን ሰላም ለማደፍረስ ያለመ ቡድን ነው በሚል አጸፋ ሰጥተዋል። የዚህ ቡድን አባላት የትግራይን ክልል መቼም እንደማይዙ ተይዘውም የህገ በላይነት ሊረጋገጥባቸው እንደሚችል አስጠንቅቀዋል። ሁለቱንም ወገን ያነጋገረው ሀብታሙ ስዩም ተከታዩን አሰናድቷል። በመጀመሪያ ከፈንቅል ትግራይ ሊቀመንበር አቶ የማነ ንጉሱ ጋር ያደረገውን አጭር ቆይታ ያሰማናል።
አመሰግናለሁ። ምህር የማንን ምሰጣላለሁ? የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር ነው።
በመጀመሪያ ፈንቅል የተባለው የወጣቶች እንቅስቃሴን እነማን መሰረቱት? እንዲመሰረትስ መነሻ የሆነው ምክንያት ምንድን ነው የሚለውን እስቲ አብራሩልን።
እንግዲህ ፈንቅል የተመሰረተው ከሁለትና ሶስት ዓመታት በፊት በማረሚያ ቤት በነበሩ ጓደኞች ማለትም ህወሓት በሰላማዊ መንገድ ስንታገል ወደ ማረሚያ ቤት የወረወረን ጓደኞች 2007-2008 ዓመተ ምህረት እስር ቤት ላይ ሆነን ኢትዮጵያ ላይ የነበሩ የወጣቶች አደረጃጀት እንደተፋኖና ቂሮስ እንዳል እንደዚህ አይነት እንቅስቃሴ ያስፈልጋል ብለን እሳቤ ፈንቅል ብለን ተነስተናል ማለት ነው። ኋላ ላይ ግን በየፊናችን ወጣ በዚህ ሀገር ቤት የቀረረው መቀረ መጨረሻ ላይ ከስምንት ወራት በፊት በማህበራዊ ሚዲያ በማሰባሰብ ፈንቅል የተሰኘው የወጣቶች እንቅስቃሴ መስርተናል ማለት ነው። እንግዲህ ለመመሰረቱ ዋና ምክንያት የሆነው በትግራይ ውስጥ ያለው የህወሓት አፈናዊ አገዛዝ ነው። እንደምታውቀው የትግራይ ህዝብ ለዲሞክራሲ፣ ለፍትህ፣ ለነጻነት ብሎ 60 ሺህ ልጆችን ገብረዋል። 120 ሺህ ልጆችን ደግሞ አካል ጉዳተኛ አድርገዋል። ይሁን እንጂ በ30 ዓመታት የህወሓት አገዛዝ ውስጥ የትግራይ ህዝብ ትግል በጥቂት የቡድን ስብስብ ተጠልፏል። የትግራይ ህዝብ ዲሞክራሲ አላገኘም። የትግራይ ህዝብ ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ስላልተመለሱ እነዛ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን ፈንቅልን መስርተናል ማለት ነው።
እንቅስቃሴው በትግራይ ክልል ውስጥ የሚፈለገው ለውጥ እውን ለማድረግ በዋነኝነት የሚጠቀምባቸው የትግል ስልቶች ምን አይነት ናቸው?
እንግዲህ እኛ የትግል ስልት የምንጠቀመው እንግዲህ የሰላማዊ ትግል ሆነ የፊዚካል ቫዮለንስ የሚባል አይነት ህዝባዊ እምቢተኝነት ማነሳሳት፣ የስራ አድማ ማድረግ፣ የህወሓት የታችኛው መዋቅር ከከፍተኛው የህወሓት አመራር ላይ ግንኙነት በመበጣጠስ ከህወሓት ትዕዛዝ እንዲያፈነግጥ በማድረግ በአጠቃላይ ግን በወጣቶች የተደራጀ ኃይል ህዝባዊ እምቢተኝነትን በመፍጠር በህወሓት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሓትን ይወገዳል ብለን ነው እንደ ስልት የያዝነው። በዚህም በትግራይ ተመክሮ የማያውቅ ውጤታማ ስራዎችን ሰርተናል። ከተመሰረተ ለምሳሌ ሽሬ ማሐንሳ ላይ ለዘጠኝ ቀን ያክል መንገድ አዘግተናል። ወቆራዊት፣ ወልቃይት ላይ በቀኑ ደግሞ ወጅራት። ስለዚህ እነዚህ አይነት ትግል አካሄዶች በኢትዮጵያ ውጤታማ ሆነው 27 ዓመታትን ሲገዛ የነበረው ህወሓት ከአራት ኪሎ አሽቀንጥሮ የጣለ አይነት የትግል አካሄድ ስለሆነ በዚህ በኩል ነው ውጤታማ የሚሆን ብለን እያካሄድ እንገኛለን ማለት ነው።
ዋነኛ እንቅስቃሴያችሁ ማህበራዊ መገናኛዎች ላይ ብቻ መሆኑን የተመለከቱ የፈንቅልን እንቅስቃሴ ውጤታማነት ይጠራጠራሉ። እርስዎ የሚሉትን ለውጥ ለማምጣት የሚያስችል የህዝብ ድጋፍ በክልል ውስጥ አለን ብላችሁ ታስባላችሁ ወይ? ቀደም ብሎ የተደረጉ እንቅስቃሴዎችንስ በእርግጥ የእናንተው እንቅስቃሴ ነበረ ወይ ያስተባበራቸው?
እንደዛ የሚሉ በማህበራዊ ሚዲያ ብቻ ናቸው የሚሉት እነማን መሆናቸው ይታወቃል። ህወሓትና የህወሓት ዲጂታል ወያኔ ተብሎ በሚጠራ በፌስቡክ ላይ ነው። እንግዲህ እኛ በማህበራዊ ሚዲያ ብቻ ከሆነ ለምን ህወሓት ተጨነቀ? ጠዋትና ማታ እኮ አሁን ህወሓት የሚያወራው ስለ ፈንቅል ነው። በሳምንት ሁለት ጊዜ የሚያወጣው መግለጫ ስለ ፈንቅል ነው። ስለዚህ እኛ በህዝብ ገብተን መሬት ላይ ወርደን እየሰራን መሆኑን አንዱ ማሳያ ህወሓት ምን ያክል እንደሚፈራና ደጋግሞ ስለ ፈንቅል ማውራት ነው። ይህ ብቻ ሳይሆን አሁን በትግራይ ውስጥ ሁለትና ሶስት ነው የተገኙ ወጣቶች ፈንቅል ናቸው ተብሎ ማፈርና ማሰን ተጀምሯል። ስለዚህ የሚያሳየው ምንድን ነው? ፈንቅል ምን ያክል ከህዝቡ ተቀባይነት እንዳለውና በእርግጠኝነትም ከማህበራዊ ሚዲያ ወጥተው በተግባር ላይ እየታገለ መሆኑን አንዱን ማሳያ ነው የሚል ሀሳብ ነው ያለኝ።
አቶ ይማነህ፣ የትግራይ ብሔራዊ ክልል መንግስት የፌዴራሉ አስተዳደር በክልሌ ውስጥ ሰላም እንዳይኖር እየሰራ ነው ሲል ይወቅሳል። የህወሓት ደጋፊ የሆኑ አንዳንድ ጦማሪያን ደግሞ ፈንቅልም በፌዴራል መንግስቱ ድጋፍ የሚደረግለት ጸረ ሰላም ቡድን ነው ሲል ይወቅሳሉ። በዚህ ላይ ምን አስተያየት አለዎት?
የህወሓት የነበረ ልክፍት ወይም ደግሞ ሱስ ምንድን ነው? ህወሓትን የተቃወመ ማንኛውም ኃይል ጸረ ሰላም ኃይል ነው፣ አሸባሪ ነው ብሎ ታርጋ በመለጠፍ ይታወቃል። በ27 ዓመታት ታሪክ ያሳያል። ዛሬ ኢትዮጵያ ላይ ገብተው በሰላማዊ መንገድ እየታገሉ ያሉ አንዳንድ የፖለቲካ ድርጅቶች እንኳ ብናይ በፓርላማ ሳይቀር አሸባሪ ናቸው፣ ጸረ ሰላም ኃይል ናቸው ብሎ በፓርላማ ያስወሰናቸው ድርጅቶች ናቸው። ስለዚህ እኛም በሻቢያ ይደገፋሉ፣ በግብጽ ይደገፋሉ፣ በፌዴራል መንግስት ይደገፋሉ የሚል ወሬዎች ይነዛል። ይህ ብቻ ሳይሆን 450 ሚሊዮን ብር ከፌዴራል መንግስት ተቀብሎ ትግራይን ለማበጣበጥ የሚሰራ ብሎ እስከ ድምፅ ወያነ ትግራይ ቴሌቪዥን እንዲሁም ቲኤምኤች የሚባል ሚዲያ በቅርቡ ዘግበውታል። ግን እኛ ከማንም ጋር ግንኙነት የለንም። እኛ
የምናገኘው ሁሉ ድጋፍ የሚደረግልን ከኢትዮጵያውያን ህዝብ ነው። ከኢትዮጵያ ታሪክ ጠላቶች ጋር አውሮ የሚሰራ ድርጅት ህወሓት መሆኑ ስለሚታወቅ አሁን ያለው ብቸኛ አማራጭ ፈንቅልን መደገፍ ስለሆነ ኢትዮጵያውያን እየደገፉን ነው። የትግራይ ህዝብ እየደገፈ ነው። እኛ ፌደራል መንግስት የሚደግፈን የለን። ከፌደራል መንግስት ምንም አይነት ግንኙነት የለን። ያው እንግዲህ ማንኛውም የፖለቲካ ኦር እንቅስቃሴ በሀገር ውስጥ ሲንቀሳቀስ የዜጎች የመጠበቅ ግዴታ የመንግስት ነው። እንደ ፈንቅል አስተባባሪ፣ እንደ ፈንቅል ሊቀመንበር መንግስት የኔ ደህንነት እንዲጠበቅ ግዴታ አለበት። ለምን ዜጋ ነኝ። ከዚህ በዘለለ ውጭ ግን ያው የቆየ የህወሓት ስም ማጥፋት ካልሆነ በስተቀር እኛ ከፌዴራል መንግስት ምንም አይነት ግንኙነት የለንም የሚል ሀሳብ ነው ያለኝ።
በተለያዩ ክልሎች የተለያዩ የወጣት እንቅስቃሴዎች ተፈጥረው ለውጥ ሲያመጡ ተመልክተናል። በዚያው ልክ ደግሞ እነዚህ እንቅስቃሴዎች የተደራጀ አመራር በማጣታቸው የጉዳትና የግጭት መንስኤም ሲሆኑ ታይቷል። ፈንቅል ተመሳሳይ ጣ እንዳይደርሰው ምን አይነት ጥንቃቄ ታደርጋላችሁ?
እንግዲህ ለውጥ ሲመጣ ለለውጡ አስተማማኝ እስኪሆን ድረስ የተለያዩ ችግሮች እንደሚደርሱ አሁንም እያየን እንገኛለን። ለምሳሌ ለውጡ ፋ ቢመጣ በኢትዮጵያ ውስጥ የተለያዩ ሰው አብቀው ሰዎች ተፈጥሯል። የተለያዩ ሰዎች ከቦታ ወደ ቦታ ከመኖሪያቸው ተፈናቅለዋል፣ ተገድለዋል። ግን እኔ ግን በዚህ ጉዳይ ላይ አንጻራዊ ነው ማለውም ነው። ስለዚህ ምንም እንኳ ችግር ቢኖረውም ከህወሓት አገዛዝ ግን ይሻላል። እንደዚህ አይነት ችግር እንኳ ቢገጥመንም ከህወሓት ግን አይብስም። ምክንያቱ ከህወሓት በላይ ዲክታተር የለም፣ ከህወሓት በላይ ገዳይ የለም፣ ከህወሓት በላይ ጨብጫብ የለም። ስለዚህ ህወሓት ከተወገደ የተወሰነ እንኳ ችግር ቢመጣ አይብስም ብለን ዝም አንልም። ከነበሩ ለውጦች በመማር ለውጡ አስተማማኝና ህዝባዊ እንዲሆን ከወዲሁ እየተጠነቀቅን ትምህርት እየወሰድን እንገኛለን።
በትግራይ ብሔራዊ ክልል ውስጥ የተለያየ መልክ ያላቸው ችግሮች እንዳሉ ይነገራል፣ እንሰማለን፣ እናያለን። ከፌዴራሉ መንግስት ጋር ያለው ፍጥጫም እንግዲህ የራሱ አሉታዊ ተጽዕኖ አለው። በክልል ውስጥ የሚገኙ ችግሮች ይቀረፉ ዘንድ መወሰድ ያለባቸው ሀገራዊ እርምጃዎችና ሀገራዊ ስምምነቶች ምንድን ናቸው ብለው ያስባሉ?
እንግዲህ እኛ ላይ እኛ እንደ ፈንቅል አቋም ህወሓት መወገድ አለበት ብለን ነው የምናምነው። በዚህ ጉዳይ ላይ ህወሓት አሁንም ህዝቡን ወደ ችግር ወደ ጦርነት ለማስገባት ጠዋትና ማታ የጦርነት ነጋሪት እየነገረ የጸጥታ ኃይሉን ሰልፍ እያስያዘ ህገ መንግስትን እየጣሰ ህገ መንግስትን በማይፈቅረው መልኩ የራሱን ምርጫ ቦርድ አቋቁሞ ወደ ምርጫ እየተዘጋጀ መሆኑን እናውቃለን። ስለዚህ በዚህ ጉዳይ ላይ ህገ መንግስት ሲጣስ ህገ መንግስት የማስከበር ግዴታ ያለበት የፌዴራል መንግስት በህወሓት ላይ ጫና በመፍጠር ህገ መንግስታዊ ስርዓቱን በማፍረስ በማን አልበኝነት በንቀት እየወሰዱት ያሉ እርምጃ ለኢትዮጵያ አደጋ ስለሆነ ከወዲሁ አስፈላጊው እርምጃ ቢያደርግ ነው ጥሪያችን የምናቀርበው የሚል ሀሳብ ነው ያለው።
አቶ አማኔል አሰፋ የትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል ናቸው። ቀደም ብለው በተሰሙት የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ ይማነ ንጉስ አስተያየቶች ላይ ምላሽ እንዲሰጡኝ ከመቀሌ በስልክ አግኝቻቸዋለሁ። አቶ አማኔል አስቀድመው በተጠቀሰው ስም የሚጠራ እንቅስቃሴ በትግራይ ክልል ውስጥ የለም ይላሉ።
ፈንቅል የሚባል የወጣቶች እንቅስቃሴ በትግራይ ውስጥ የለም። በፈንቅል ስም ፈንቅል ማለት የጀግና ኃይለማርያም የትግል ስም ነው። ስለዚህ ያንን ስም በመጠቀም የፌዴራል መንግስት ስልጣን የተቆጣጠረው ኃይል በትግራይ ክልል ላይ ብጥብጥና አመፅ ለመፍጠር ሲል ስፖንሰር የሚያደርገው በአዲስ አበባ ያሰባሰባቸው አንድ የተወሰኑ ሰዎች ቅሬታ አለባቸው፣ ከዚህ በፊትም በወንጀል ተከሰው ፈረደባቸው የመሳሰሉ ሰዎችን አጠራቅሞ በትግራይ ብጥብጥና አመፅ ለማንሳት ያሰባሰባቸው ናቸው። የፌዴራል መንግስት በህገ መንግስቱ መሰረት ሀገሪቱ ሰላምና ደህንነት፣ የህዝቦች ሰላምና ደህንነት የማስጠበቅ የህግ የበላይነት የማስጠበቅ ዜጎችን መብት የማክበር ግዴታ አለበት። ሆኖም ግን በጣም በሚያሳዝን መልኩ እነዚህ ሰዎች በማሰባሰብ በትግራይ ውስጥ ህጋዊ ባልሆነ መንገድ ብጥብጥ ለመፍጠር ነው። በትግራይ በሰላማዊ መንገድ መንግስትነትን መያዝ አይቻልም። ስለዚህ ህወሓት ሰላማዊ ባልሆነ መንገድ በአመፅ ነው መውረድ የሚችለው የሚል አላማ ይዘው የሚያንቀሳቅሳቸው በፌዴራል ሚዲያዎች የሚያስተዋውቃቸው አላማቸው ምናምን ግባቸውም እዛ ሚዲያዎች እየወጡ የሚነግሩ ኃይሎች ናቸው።
እንቅስቃሴው ሊቀመንበር የሆኑ ሰው አቶ የማነ ንጉስ ይባላሉ። ከራዲዮ ጣቢያችን ጋር በነበረ ቆይታቸው የክልሉ መንግስትን የሚመራው ህወሓትን በሰብአዊ መብት ረገጣና ህገ መንግስታዊ መሰረት የሌለው ምርጫ ለማድረግ በመሰናዳቱም ይከሳሉ። በክልሉ ውስጥ ከፍተኛ የሆነ ቅቡልነት አለን፣ እየተደረጉ ያሉ ህዝባዊ ቅዋሚዎችና መገዳደሮችንም የምናንቀሳቅሰውና የምንመራው እኛ ነን ሲሉ ይደመጣል። ይገምታሉ?
በትግራይ የሚደረገውን ምርጫ ህገ መንግስታዊ ነው አይደለም የሚለው ለህዝቡ መተው ይሻላል። ለህዝብና ለህዝብ ሆኖ ግን በትግርኛ የሚናገር በፌደራል መንግስት ስልጣን የያዙ ሰዎች ተላላኪዎች ስለሆኑ እነሱ የፈለጉትን ማለት ይችላሉ። የአብይ አህመድ መንግስትና አብይ አህመድ ራሱ የሚነግረንን ነገር ነው። እነዚህ ሰዎች ደግሞ በትግርኛ እየነገሩ ነው ያሉ። በመሳደብ የሌለ ነገር እንዳለ አስመስለው ለመናገር ደሞዝ እየተከፈላቸው የሚሰሩ ሰዎች ሌላ ነገር ሊሉ አይችሉም ማለት ነው። ትግራይ ላይ ተቀባይነት ያለው ሰው እኮ አዲስ አበባ አይቀመጥም። አዲስ አበባ አይደለም ያለው የትግራይ ህዝብ፣ የትግራይ ህዝብ ያለው ትግራይ ነው። ስለዚህ ትግራይ ውስጥ ሆነው መታገል ነው ማለት ነው። በዛ ከሆነ ህወሓት ከአዲስ አበባ መጥቶ ነው ትግራይ ውስጥ ሆነው ትግራይ በረሃ ውስጥ ገብቶ የትግራይ ህዝብ እየተንከባከበው እየቀለበው እያሳደገው ደርግ ሁኔታ ነው። የትግራይ ህዝብ ተቀባይነት ካላቸው ወደ ትግራይ ህዝብ ዝግጅት መምጣት አለባቸው እና የትግራይ ህዝብ የሚያደርጋቸው ያሉ ማለት ነው። እነዚህ ሰዎች በቡድን ደረጃም የሚያስጠራ ምንም ቁመና የላቸው። በሚጠሩበት ስም ለመስራት የሚያስችልም አላማ የላቸው። ተላላፊዎች ናቸው፣ ህገ ወጦች ናቸው። ትግራይን ሰላምና ደህንነት የህግ የበላይነትን ለማስተባበል የትግራይ ህገ መንግስታዊ ስርዓትን ቻሌንጅ ለማድረግ የተቋቋሙ ተላላፊዎች ናቸው። የትግራይን ክልል እድቃቸውን አያዙም ማለት ነው። እድቃቸውን ወይም ስደተኞች ሆኖ እዛው ይኖራሉ ወይም ደግሞ ታንቀው ነገር የህግ የበላይነት ላያቸው ላይ ይረጋገጣል።
የትግራይ ክልል ፍትህ ቢሮ ኃላፊና የህዋት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋንና የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር አቶ የማነ ንጉስን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምና እንግዶቹን እናመሰግናለን። አድማጮች ተዘዋዋሪውን የስልክ መስመራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። በዩናይትድ ስቴትስ ለሴቶች የመምረጥ መብት በህግ ከተከበረ በዚህ በያዝ ነው ነሐሴ ወር 100ኛ ዓመቱን እያከበረ ይገኛል። የአሜሪካ ድምጿ ዴብራ ብሎክ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ከ19ኛው ምዕት ዓመት የኋለኞቹ ዓመታት ያነሱ እስከ 20ኛው ምዕት ዓመት የመጀመሪያ ዓመታት የአሜሪካ የሴቶች መብት ከበሬታ ተከራካሪዎች እየተደራጁ አቤቱታ እያሰባሰቡ ሰልፍ እየወጡ የመምረጥ መብት ለማስከበር ታግለዋል። እነሆም ልክ በዚህ በወርሃ ነሐሴ ኦገስት ወር 19ኛው ማሻሻያ ተደንግጎ መብታቸውን ካገኙ ዘንድሮ 100 ዓመት ሆነ። የህገ መንግስት ማሻሻያው በ1878 ለኮንግረስ ከቀረበ በኋላ ከሀገሪቱ ስቴቶች በ3/4 ጸድቆ ለመደንገግ ከ40 ዓመት በላይ ወስዷል። የአሜሪካ ሴቶች ትግላቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1848 ኒውዮርክ ሴኔካ ፎልስ ላይ ባካሄዱት የመጀመሪያ ጉባኤ እንደነበረ ታሪክ ያስታውሳል። በዌስሊያን ሜቶዲስት ቤተክርስቲያን ባደረጉት ጉባኤም ወደ 300 የሚደርሱ ታዳሚዎች ተካፍለዋል። አንዱ የባሪያ ስርዓት እንዲወገድ ይካሄድ የነበረው ትግል መሪ የነበሩት ፍሬድሪክ ዳግላስ ናቸው። በዚያ ጉባኤ ላይ ታዲያ ነጭ ሴቶች ብቻ ነበሩ የተገኙት። ዛሬ ያ ቤተክርስቲያን የሴቶች መብት ትግል በተጸነሰበት ስፍራነቱ መታሰቢያ ሆኖ የሴቶች መብት ብሔራዊ ታሪካዊ ፓርክ አካል ሆኗል። በጉባኤው ላይ ከተገኙ ተወካዮች አንዷ ኤሊዛቤት ካዲ ስታንተን ይባላሉ። ሴቶች ከወንዶች እኩል እንዲሆኑ የመምረጥ መብታቸውም እንዲከበር የሚጠይቀውን Declaration of Sentiments የተባለውን የጉባኤውን ሰነድ የጻፉት እሳቸው ናቸው። የሴቶች መብት ትግል መታሰቢያው ፓርክ ተከባካቢዋ አንድሪያ ዲኮተር ለቪኦኤ በሰጡት ቃል ያስረዳሉ።
They said all men and women are created equal. They borrowed from the Declaration of Independence, but they made that very significant change adding and women.
ወንዶች እና ሴቶች ሁሉ እኩል የተፈጠሩ ናቸው አሉ። ይህን ደግሞ ከነጻነት አዋጁ ላይ ቃላት ወስደው ነው። ነገር ግን ትልቅ ግምት የሚሰጠውን ቃልም ጨምረውበታል። ወንዶች ሁሉ ነበር የሚለው ሴቶች የሚለውን እነሱ አከሉበት።
በ1870 15ኛው የህግ መንግስት ማሻሻያ ሲፈርግ ጥቁር አሜሪካውያን ወንዶች የመምረጥ መብት አገኙ። እኛ ስለምንድነው የማንመርጠው ብለው ሴቶች ለመብታቸው መታገል ሲጀምሩ ግን ብዙ ያመለካከት ልዩነትና ዘረኝነት እንደገጠማቸው ዴኮተር ያስረዳሉ። ለምን ነጮቹ ሴቶች የመምረጥ መብት ተሟጋቾች ጥቁሮቹ እንዲገቡባቸው አልፈለጉም ነበርና።
Over the course of 2 centuries developed their own women's
movement. በ200 ዓመታት ጥቁር አሜሪካውያኑ በራሳቸው ድርጅቶች ውስጥ በባርነት ተቃዋሚ ማህበራት በአብያተ ክርስቲያናት ጉባኤዎች እንዲሁም በሲቪል መብት ድርጅቶች ውስጥ የራሳቸውን የሴቶች ንቅናቄ እያቋቋሙ ተንቀሳቅሰዋል።
አንዳንዶቹ ክፍለ ግዛቶች የራሳቸውን የሴቶች የመምረጥ መብት የሚያስከብሩ ህጎች ደንግገው የነበረ ቢሆንም የሴቶች መብት ተሟጋቾቹ የፈለጉት ግን በአገር አቀፍ ደረጃ የሚያስከብረው የህገ መንግስት ማሻሻያ እንዲደነገግ ነበር። ዩናይትድ ስቴትስ ውስጥ በየትኛውም ስፍራ የዜጎች መብት በጾታ ምክንያት ሊከለከል አይገባም ተብሎ እንዲሰፍር ነው የታገሉት። በሃያኛው ክፍለ ዘመን መጀመሪያ አመታት ሴቶች በህብረተሰብ ውስጥ ያላቸው ሚና እየተቀየረ ሲመጣ የወጣትና ቆራጥ ሴቶች አዲስ ትውልድ አባላት ትግሉን ቀጠሉ። የኮሌጅ ምሩቆች ከሰራተኛው ኃይል 1/4 የሚሆኑት የተሳተፉበት እንደነበረ የሴቶች መብት ታሪክ አጥኚዋ ኤለን ዲ ቦይስ ያስረዳሉ። በዚሁ ዙሪያ ረጅም ጊዜ የወሰደው የሴቶች የመምረጥ መብት ትግል የሚል መጽሐፍ ጽፈዋል።
They go out into crowds of men at factory gates at lunchtime and stand on little stools and they
በየፋብሪካው ደጅ ወንዶች ሰራተኞች ለምሳ እረፍት በተሰበሰቡባቸው እየሄዱ በርጩማ ላይ እየቆሙ ንግግር ያደርጋሉ። ወንዶቹ ሰራተኞች የመምረጥ መብት ትግላቸውን እንዲደግፉላቸው ቅስቀሳ ነው የሚያደርጉት።
የዚህ ትግል መሪዎች ለሽልማት የበቁ ደራሲዎች፣ ገጣሚዎችና የኪነ ጥበብ ሰዎች እንደነበሩም ያስታውሳሉ። 1916 ላይ ሲደረስ እንቅስቃሴያቸውን አፋፋሙ። የተቃውሞ ሰልፎች፣ የህሊና ጸሎት፣ የረሃብ አድማ በመሳሰሉት ድምጻቸውን ያሰሙ ጀመር። ወከባና ዘለፋም ደርሶባቸዋል።
Disproportionately face voter ID requirements. They face polling places that are shuttered. They are purged disproportionately from the rolls.
ያል አግባብ የመራጭ መታወቂያ ግዴታዎች ይጥሉባቸዋል። ወደ ምርጫ ጣቢያ ሲሄዱ ተዘግተው ያገኙዋቸዋል። ያል አግባብ ስማቸው ከድምጽ ሰጪ መዝገብ ላይ ይሰረዝባቸዋል።
ብዙ ጊዜም ትግላቸው እንደተሳካላቸው ነው ዲቦይስ የሚናገሩት። ትግላቸው በመፋፋሙ ደግሞ የጊዜው ፕሬዝዳንት ውድሮ ዊልሰን አቋማቸውን ቀይረው በ1918 ለህገ መንግስቱ ማሻሻያ ድጋፋቸውን በመስጠታቸው 19ኛው ማሻሻያ ከዚያ በኋላ ከሁለት አመት በኋላ ሊጸድቅ በቃ። እንሆ ከ100 አመት በኋላ ዛሬም በዩናይትድ ስቴትስ የመምረጥ መብት አፈና በበርካታ የሀገሪቱ ሴቶች ላይ የሚደርስ መሆኑን የመራጭ ሴቶች ሊግ የተባለው ድርጅት ይናገራል። ድምጽ የመስጠት መብት ያላቸው ሰዎች አድላዊ በሆነ አሰራር መታወቂያ የዜግነት ማረጋገጫ አምጡ እየተባሉ ይዋከባሉ ብሏል። የምርጫ ጣቢያዎችን ቁጥር እና ሰዓት ነጮች ያልሆኑ ሰዎች በሚኖሩባቸው አካባቢዎች መቀነስ፣ የመራጮችን ስም ዝርዝር በህገወጥ መንገድ ከመዝገብ መሰረዝ የመሳሰሉትም ይፈጸማሉ ብሏል። የኩልነት መብት አስከባሪ የህገ መንግስት ማሻሻያ በስቴቶች መጽደቁ እንዲህ ያሉት አድላዊ ተግባሮችን ለማስወገድ እንደሚጠቅም የማሻሻያው ደጋፊዎች ይናገራሉ። የህገ መንግስት ማሻሻያው በአጽሮት ኢአርኤ ይሉታል ኢኳል ራይትስ አሜንድመንት በ1923 አሁንም በአውሮፓውያን ዘመን አቆጣጠር ነው ለኮንግረስ ቀረበ። የሴቶች ተወካዮችን የመምረጥ መብት ከተከበረ ከ3 አመት በኋላ ማለት ነው። በ1971 በተወካዮች ምክር ቤት በ72 ደግሞ በመወሰኛው ምክር ቤት አለፈ። እነሆ መደንገግ የነበረበት የጊዜ ገደብ ካለፈ ከአመታት በኋላ ዘንድሮ በ2020 ጥር ወር ላይ ከሀገሪቱ ስቴቶች 3/4 አጽድቀውታል። Feminist Majority Foundation የተባለው ድርጅት ፕሬዚደንት ኤሌነር ስሚር ታዲያ የጊዜ ገደቡ ቢሰረዝ ኖሮ ህጋዊ እኩልነት መብት በዩናይትድ ስቴትስ በማናቸውም ግዛት በጾታ ምክንያት ሊከለከል ወይም ሊቀነስ አይገባም የሚለው ማሻሻያ ህገ መንግስቱ ውስጥ ሊካተት ይችል ነበር ብለዋል።
You cannot discriminate on the basis of sex, and this would apply to the federal government and all of its policies and to the 50 states.
በጾታ ምክንያት አድሎ መፈጸም ክልክል ነው። ይሄ ደግሞ በፌደራል መንግስቱና በፖሊሲዎቹ ሁሉ እንዲሁም በ50ዎቹም ክፍለ ግዛቶቹ መከበር አለበት።
በትምህርት በደሞዝ ክፍያ በዋስትና የሚደርስባቸውን አድሎ ለመቀነስም ደግሞ በሴቶች ላይ የሚፈጸም ጥቃትን ሊከላከል ይችላል ብለዋል።
ከአሜሪካ ድምጽ ሲተላለፍ የቆየው መሰናዶ እየተጠናቀቀ ነው።
ከጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የቻይና ህዝባዊ ሪፑብሊክ ባለፉት 3 አመታት ወዲህ በዊገሮች፣ በካዛኾች፣ በኪርጊዞችና በሌሎች የጂንጃንግ ነዋሪ አነሳ ሙስሊሞች ላይ የምታካሂደውን የማዋከብ ተግባር አጠናክራለች ይላል የዛሬው ርዕሰ አንቀጽ አተታውን ሲጀምር። ይህ የሆነው የሀገሪቱ ኮሚኒስት ፓርቲ የፖሊስ ቢሮ አባል ቼንግ ጃንጓ ከአራት ዓመታት በፊት የጂንጃንግ ዊገር የራስ አስተዳደር ክልል የኮሚኒስት ፓርቲ ኃላፊ ሆነው ከተሸሙ በኋላ ነው ይላል ርዕሰ አንቀጹ። የጂንጃንግ የምርትና የህንፃ ስራ ኮርፖሬሽን ኃላፊም ናቸው። ኮርፖሬሽኑ በጂንጃንግ ዊገር የራስ አስተዳደር ክልል የኢኮኖሚና ወታደራዊ ድርጅት ነው። ድርጅቱን በቀጥታ የሚቆጣጠረው የቻይና ማዕከላዊ መንግስት ሲሆን ጂንጃንግ ውስጥ በርካታ የመንግስት ስራዎችን እንደሚያከናውን ርዕሰ አንቀጹ ገልጿል። ቼን ጂንጃንጓ ዊገር የራስ አስተዳደር ክልል እንደገቡ ዊገሮችን፣ የሌሎች ሃይማኖታዊ እምነቶች ተከታዮችንና አናሳ ህዝቦችን ኢላማ ያደረገ ክትትልና አስራት ማካሄድ እንዲሁም በርዕተ ዓለም የማነጽ ተግባር ጀመሩ። በአሁኑ ወቅት በመቶ ሺዎች የሚቆጠሩ ዊገሮች፣ ካዛኾች፣ ኪርጊዞችና ሌሎች ሙስሊሞች ጢም አላችሁ፣ የአልኮል መጠጥ አንጠጣመላችሁና በመሳሰሉ ክሶች ታስረው መጎሪያ ሰፈሮች ላይ እንደሚገኙ ርዕሰ አንቀጹ ጠቁሟል። ዩናይትድ ስቴትስ እና የትራምፕ አስተዳደር ለተጨቆኑ ሰዎች ሁሉ ሰብአዊ መብት ለመከላከል ቁርጠኞች ናቸው። የዩናይትድ ስቴትስ የገንዘብ ሚኒስቴር በቺንጃንጓ በጂንጃንግ የጸጥታ ቢሮ ኃላፊ ዋንግ ኡንጃን፣ በክልሉ ከፍተኛ የፓርቲ አባል ጁ ሃይሉን እና በሌሎችም ከፍተኛ ባለስልጣኖች ላይ በፈጸሙት በደል ምክንያት ማዕቀብ ጥሎባቸዋል። በፒኤስቢ እና XPCC ላይ የገንዘብ ሚኒስቴሩ ማዕቀብ ጥሏል። እንዲህ አይነት ማዕቀብ የተጣለባቸው ሰዎች ማግኔትስኪ በተባለው የተጠያቂነት ህግ መሰረት ወደ ዩናይትድ ስቴትስ እንዲገቡ እንደማይፈቀድ ርዕሰ አንቀጹ አውስቷል። ዩናይትድ ስቴትስ ውስጥ ያለው ንብረታቸውም ይታገዳል። ዩናይትድ ስቴትስ የመላ የቻይና ህዝብን ሰብአዊ መብት ለማስጠበቅ ጠንካራ እርምጃዎችን ወስዳለች። የቻይና ኮሚኒስት ፓርቲ በጂንጃንግ ላይ የሚፈጽመው የሰብአዊ መብት ረገጣ፣ ቻይና በዊገሮችና በሌሎች ውህዳን ሙስሊሞች ላይ የምትፈጽመው በደል የምዕተ ዓመቱ ጠባሳ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። የትራምፕ አስተዳደር በቀጣይነት በሚካሄደው ጭቆና ላይ ተጨባጭ የሆነ ዋጋ ለማስከፈል ዓለም በሚያደርገው ጥረት የመሪነት ሚና ተጫውቷል። በግፍ በሚካሄደው እስራት፣ በስለላ ተግባር፣ አስገድዶ በማሰራት፣ በህዝብ ላይ በሚደረገው ቁጥጥርና ጫና ዋጋ በማስከፈል ተግባር ዩናይትድ ስቴትስ መርታለች ይላሉ የውጭ ጉዳይ ሚኒስትሩ። አሁንም በመርህ ላይ የተመሰረተ እርምጃ መውሰዱን ቀጥላበታለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ